ኢትዮጵያውያን ውጤቱን በጉጉት የሚጠብቁት የፖለቲካ ድርድር በሰላም ይጠናቀቅ ዘንድ ምኞታቸውን እየገለጹ ይገኛሉ።
Africa's has influence in the rest of African
countries. ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኛል ብዬ አምናለሁ።
ድርድሩ በሚካሄድበት በዛው በደቡብ አፍሪካ የሚኖሩ ኢትዮጵያውያንን አነጋግረናል። በምሽቱ የነሱን አስተያየት ወደናንተ የምናደርስ ይሆናል። በሌላ በኩል የምሽቱን አብይ ርዕስ ደግሞ የሚሆነው የቀጥታ የስልክ ውይይታችን ነው። የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከሰሞኑ ተወስዷል። ውጤቱ ሲመጣ ግን ወላጆች ልጆቻቸውን ወደ ተለያዩ ክልሎች በመላኩ ላይ ጥርጣሬ አላቸው። ብዙ ወላጆችም ልጆቻቸው ባሉባቸው ክልሎች እንዲማሩላቸው ምኞታቸው እንደሆነ ሲናገሩ ይደመጣሉ። በዚህ ዙሪያ በምሽቱ ከሁለት ወላጆች ጋር አጠር ያለ ውይይት እናደርጋለን። ሰዓት እንዳፈቀደ ሌሎች ዘገባዎችና ጥንቅሮችንም ወደናንተ የምናደርስ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ቀጣዩን 30 ደቂቃ ኤደን ገረመው የማክሰኞ ምሽት የጥቅምት 22 2015 ዓ.ም መሰናዶን እየመራው አብራችሁ ዘልቃለሁ። ኤልያስ ማስማረም በምስልና ድምጽ ምህንድስናው አብሮኛል። ከመላው አሜሪካ ድምጽ ዘጋቢዎችና ስቱዲዮ ባለሙያዎች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ የሚነሱ የብሔር ግጭቶች ማየላቸውን በተለያዩ ግዛቶች የተሰሩ ጥናቶች ያመለክታሉ። ከዚህ በተጨማሪም በአሁን ሰዓትም ደግሞ በተለያዩ ሀገሪቱ ክፍሎች ያሉ ግጭቶችና ጦርነቶች ምክንያት በተለያየ ግዛት ትምህርት የሚስተጓጎል ሲሆን ወላጆችና ተማሪዎችም በዚህ የተነሳ ለጭንቀት ይዳረጋሉ። በዚህ የተነሳም ወላጆች ከቅርብ ጊዜ ወዲህ ኮትሮ በተለየ መልኩ ተማሪዎችና ልጆቻቸው ባሉበት በተወለዱበት ቀይ አካባቢ እንዲማሩላቸው ይፈልጋሉ። አንዳንድ ወላጆችም ልጆቻቸው ርቀው እንደሄዱ ሲሉ ከአቅማቸው ውጪ ወይም ደግሞ ከአቅማቸው በላይ የሆነ ዋጋ እየከፈሉ ልጆቻቸውን በግል ኮሌጅ ያስተምራሉ። ለመሆኑ ይሄን ችግር በመጪው ዓመታት እንዴት መፍታት ይቻላል? ምን መደረግስ አለበት? ትላላችሁ ስንል ሁለት ወላጆችን ጋብዘናል። እንግዶቼ እራሳቸውን ያስተዋውቃሉ። የመጀመሪያዋ እንግዳዬ እናት ናቸው። ከድሬዳዋ ወይዘሮ አበባ ይሰኛሉ። ወይዘሮ አበባ እባክዎ እራስዎን ያስተዋውቁልኝ። እባክዎ ሙሉ ስሞትና ማንነቶትን ያስተዋውቁልኝ።
አበባ ዘነበ የምኖረው ድሬዳዋ።
እሺ እናት ነኝ። እሺ ወይዘሮ አበባ ጥራችሁና ክብሮ ስለተገኙ እናመሰግናለን። አበባ ዘነበ ይሰኛሉ። ሁለተኛው እንግዳዬ ደግሞ አቶ ብርሃኑ ናቸው ከባህር ዳር። አቶ ብርሃኑ እርሶም እንዲሁ ራስዎትን ያስተዋውቁልኝ።
ብርሃኑ መላክ ባላለሁ የባህር ዳር ነዋሪ ነኝ።
እሺ አቶ ብርሃኑ እርሶም አወላጅ አባት ነዎት? ልጆች አሉት? እሺ አመሰግናለሁ ሁለታችሁንም አቶ ብርሃኑም ወይዘሮ አበባም እጅግ አብዝቼ አመሰግናለሁ። እንግዲህ ወደ ውይይታችን ነው በቀጥታ የምንሻገረው። ኢትዮጵያ ውስጥ እንግዲህ መግቢያችን ላይ እንዳስተዋወቅነው በተለያዩ አካባቢዎች እና ቦታዎች በአሁን ሰዓት ግጭት አለ። ከዚህ ቀደም እንግዲህ እንደሚታወቀው ተማሪዎች በተለያዩ የሀገሪቱ ክፍሎች ያሉ ወደ ከፍተኛ የትምህርት ተቋማት ተመድበው በመሄድ ከ3 እስከ 7 ዓመታት ድረስ እንደየትምህርቱ አይነት ትምህርታቸውን ሲከታተሉ ቆይተው ከተለያዩ ብሔር ካላቸው ከተወለዱ ተማሪዎች ጋር ጓደኝነትና ወዳጅነት የእድሜ ዘመን ጉርብትና እና ፍቅርን አፍርተው የትዳር አጋሮችንም ጭምር ይዘው ይመለሳሉ። አሁን ላይ ግን ይሄ ነገር እየቀረ ይመስላል። በተለይ ደግሞ ወላጆች ልጆቻቸውን ወደ ተለያዩ የከፍተኛ ትምህርት ተቋማት ወደ ክልሎች ለመላክ ትንሽ ጥርጣሬና ሁለት ሶስቴ እያሰቡ ይገኛሉ። እዛ ላይ ሀሳብ አላቸው። ከዚህ አኳያ እናንተ ልጆቻችሁ የ12ኛ ክፍል ውጤት ከመጣላቸው በኋላ ወደ ተለያዩ ክልሎች ለመላክ ያላችሁ ቁርጠኝነት ምን ይመስላል? ከወይዘሮ አበባ ልጀምር። ወይዘሮ አበባ የእርሶ አስተያየት ምንድን ነው? ልጆ 12ኛ ክፍል ውጤት ሲመጣለት ይልካሉ ወይስ አይልኩ?
ባለት ደስ ይለኛል። ኖሮኝ ሳይሆን ደሃን በድህነት ያሳደኳት ልጅ ነው። ጎበዝ ተማሪ፣ የደረጃ ተማሪ ነው። አሁንም ውጤት እንደሚመጣ በተስፋ እንጠብቃለን። ግን የሀገሪቷ ሁኔታ ቀደም ሲል የነበሩ ነገሮች ብዙ አሉ። የነው ብዬ በተርባችሁ ብዙ በየውስጣችሁ። ስለዚህ እኔ ልጄን መላክ አልፈልግ። እዚሁ በአካባቢዋ ቢሆንማ ትጋቱ ትቆቃለ። ሆኖም እንደሚሆን ብቻ በቃ እንደሚመጣ ተስፋ አለን። እሷም አላት እኔም አለኝ እናት አንድ ናት ልጄ። ሁለቶች ያለው ራሱ ልኮ ስንት ነገር አሳልፈናል መሰለኝ ይታወቃል። ይሄ ነው ብዬ ባልዘይቅም ቀድሞም ገልጬዋለሁ። አንድ ልጅ ልኬ ታዲያ እኔ ምን ይውጠኛ? እሷስ ባለ ሰራችው ባለ ባልሆነ ነገሯ ለምን ትፈቃይብኝ ስላለች ብዬ ነው የሚፈጸም ማደርስም ነው።
ወደ በኋላ ላይ እንግዲህ የአቶ ብርሃኑን ማስተያየት እንስማና ስጋት ላይ የጣሏችሁ ያሉት ነገሮች ምን እንደሆኑ ባጭሩ ትነግሩኛላችሁ። አቶ ብርሃኑ የእርሱ አስተያየት ምን ይመስላል? ልጆቹን ወደ ክፍለ ሀገር አሉ ከፍተኛ የትምህርት ተቋማት የመላክ ሀሳብ አሉት ወይ?
እንግዲህ ሁለት ነው የምንማረው። የጸጥታ ችግር አለባቸው ተብለው የሚገመቱ አንዳንድ አካባቢዎች አሉ። ከክልሉ ውስጥም ሆነው ከክልሉ ውጭም ትምህርት ቤቶች በተለያዩ ምክንያቶች ጸጥታ ይጓደልባቸዋል የሚባሉ አካባቢዎች የሌላው ማስተማር ይመስለኛል ልጆቻቸውን በቅርብ ማስተማር ይፈልጋሉ ወይም መላክ አይፈልጉም። ከዛ ውጭ ባሉት ግን በጥቅሉ ከአካባቢ ውጭ ወይም ከተማሩበት ቀያቸው ውጭ አንዲትም የሚል አመለካከት የለኝም። ምክንያቱም በርካታ ቦታዎችን ለመማር ለማስተማር ልጆችን ልከው ለማስተማር የሚመቹ ቦታዎች አሉ። እንግዲህ የሚወሰነው በሚሄዱበት በሚመደቡበት ቦታ ይሆናል ማለት ነው።
እንደው አቶ ብርሃኑ እርሶ ላይ ልቆይና እንደዚህ የግጭት ያለባቸው ቦታዎች ወይም ደግሞ ግጭት የሌለባቸው ቦታዎች ብለው ያሰቧቸው እርሶ በጭንቅላቱ ወይ በሐሳቡ ከልጆቹ ጋር ተማክረው የያዟቸው ነገሮች አሉ ወይ? ከሆነስ ደግሞ ምን አይነት ነገሮች ናቸው ልጆችን ወደ ተለያዩ የከፍተኛ ትምህርት ተቋማት እንዲህ ግጭት ያለባቸው አካባቢ ላለመላክ የሚያስወስኑት ውሳኔዎች ምንድን ናቸው?
አሁን እንደሚታወቀው ያው በመንግስትም ኦፊሻል በሆነው አንዳንድ ቦታዎች ስነጥፍም ይቻላል ለመላክ ወደ በተወሰኑ ወደ ኦሮሚያ አካባቢ ወለጋ አካባቢ ሁሉም ኦሮሚያ አይደለም የተወሰኑ ኦሮሚያ አካባቢ ወደ ወለጋ አካባቢ የሚባል ቦታ አለ። አሁን በግጭት ምክንያት በሚታወቅ ምክንያት ሴቶች አልተከፈቱባቸው የትግራይ ክልል አለ። እንዲህ አይነት ቦታዎች ላይ አማራም ላይ ክልል ሆኖ አልፎ አልፎ ለደንት በዚህ በአለው ወቅታዊ ችግር ያልተከፈቱባቸው የተወሰኑ ቦታዎች አሉ። በእነዚህ ቦታዎች ላይ ለመላክ እኔም ሆንኩ ሌላውም የሚያስበው በዛ ይመስለኛል። እና በእኔ በኩል በእነዚህ ቦታዎች ላይ መላክ አስቸጋሪ ነው ወይም ደግሞ ጉዳት ያመጣል ብዬ ስለማስብ፣ ከእነዚህ ቦታዎች ግን ንጹህ ሴት ናቸው ወይም ደግሞ ጸጥታቸው የተሟላ ነው የተባለው አካባቢ ግን ለመላክ ብዙ ችግር የለም። እና በእነዚህ ላይ የተወሰነ ነው ማለት ነው። እንግዲህ በእንዲህ አይነት ሁኔታ ጊዜ የኔ የሚወስነው ያነዚ አካባቢ ቢደርስ ሌሎች ሁለተኛ አማራጭ ይወስዳለሁ ማለት ነው። ወይ ወደ ሌላ ቦታ ሴፍ ወደሆነ ቦታ ግጭት ወደማይከሰትባቸው ቦታዎች እንዲዘወሩ ጥረት ይችላለን። ካልሆነ ደግሞ በግል ተቋማት ሚኒስትሪያን የተለያዩ የትግል ተቋማት ስላሉ በእነሱ እንዲማሩ ማድረግ ነው ያለኝ አስተያየት ማለት ነው።
አመሰግናለሁ። ወይዘሮ አበባስ እንግዲህ በእርግጥ አንድ ልጅ ብቻ ናት ያለችኝ ብለዋል። እነዚህ አካባቢዎች ወይም ደግሞ ወደ ሌላ ክልል እንዳይልኩ ስጋት የፈጠረበት ነገር ምንድን ነው?
ያው ቅድምም እንደተናገርኩት ብዙ ተቆቃ አለ። ደረሱልን ጎረቤትም ዘመዶችም አሉ እንደዚህ አይነት ተቆቃ የደረሰባቸው። ስለዚህ ያንን በማሰብ ይህ አንድ ልጅ ልክ ያድግሽ በድህነት ያሳደግኳት ምንም ቢያምራትም ሳታስቸግረኝ ይደርሳልኝ እንደገና ወደዛ ልክ ሊደርስባት እ የሚል ነገር አለ አለኝና ነው እንጂ ሌላ በተሄዱ እኮ ቅድም እንዳልኩት አገር የሚያውቅ እንደዚህ አይነት ምክንያት ነው። ወላጅም ምክንያት ያስፈልጋል አይደል? አንድ ቦታ ወደ አንድ ቦታ ለምን? ስለዚህ ይህ እንደሆነ ነገር ስላለ ነው እንጂ ሌላ ምንም ነገር የለም። ይህ ወደፊታችን ያየነውን ነገር ስንስል ያጣጣን ነው እንጂ ለሌላ አይደለም።
አዎ፣ በእርግጥ ሁለት አይነት ነገሮች ናቸው አሁን በዚህ ሰዓት ወላጆችን የሚያስተጓቸው። አንደኛው ባለፉት 5 አመታት የታዩ በዩኒቨርሲቲዎች ውስጥ ያሉ የተማሪዎች እርስ በርስ ግጭት በተለያዩ በብሔር ሊሆን ይችላል የሚነሱ ግጭቶች ናቸው። ሁለተኛው ደግሞ እንዲሁ ደግሞ ግጭት ባለባቸው አካባቢዎች ያሉ የትምህርት ተቋማት የከፍተኛ ትምህርት ተቋማትም ጋር መላኩ ከአካባቢው ራሱ የሚያሰጋ አለ እና ይበልጡን የሚያሳስባችሁ የትኛው ነው? ወይዘሮ አበባ ከርሶ ልጀምር።
መላኩ የሚያሳስበኝ
ከብሔር ግጭት አኳያ ነው የሚፈሩት ወይስ አካባቢው ላይ ጦርነት ያለባቸው ቦታዎች ናቸው ስጋት የሆኑበት?
ያው በሀገር ያለው ግጭቱ ነው። ሁለተኛ ደግሞ በብዙ በግጭቱ ምክንያት ብሔር ለብሔር ነው ትምህርት ቤት የሚያጋጫቸው እና ከአሁን በፊት ሞቶም ሬሳ መጥቶልን የቀበር ነው አለ ጓደኞችም የዘመዶች በራሱ ስንል የድሀ ቤተሰቦች ነው እና ያ ያንን በማሰብ አሁን አመትም ብየምለ እንደዚህ ጓደኞችም እንዳት ልክ ልኝሉኝ አንድ ናትና እንጂ
እሺ፣ አቶ ብርሃኑ ወደ እርሶ ልምጣ። ቀደም እንደተጠቀስኩት ሁለት አይነት ግጭቶች ናቸው ያሉት። እርሶን የሚያሰጋው የትኛው ነው? ተማሪዎቹ ዩኒቨርሲቲ ውስጥ ገብተው እርስ በራሳቸው የሚጋጩት በተለያዩ ምክንያቶች የሚጋጩትና ደም መፋሰሱ ነው ወይስ ደግሞ ጦርነት ባለባቸው ቦታዎች ወይም ደግሞ ግጭት ባለባቸው ቦታዎች ላይ ያሉ ዩኒቨርሲቲዎች መሆናቸው ነው?
አካባቢ ወይ ግጭት ያለባቸው አካባቢዎች መንግስት በዛ በኩል አይነት ነው ከሚገባይ ድረስ የአካባቢው ግጭት አለበት ጦርነት አለባቸው ወይም ደግሞ ኮንፍሊክት አለባቸው በሚባሉ አካባቢዎች መንግስት ለዛ ነገሮች ሬዲ አድርገን አይነት ነው። ብዙ ጊዜ የሚያጋጥሙ ሰውም የሚሰራ ሁላችንም እንትን የምንለው በተለይ በነበሩበት ከ3-4 አመት በፊት በቅርቡም አንድ ለ3 አመት በፊት ዩኒቨርሲቲ ውስጥ ካምፓስ ውስጥ በሚደረጉ አለፍላጊ ካንዱ አካባቢ እንደ ብሔርም ልንለው እንችላለን ሃይማኖታዊ ይዘት ሊኖረው ይችላል እንደዚህ ነገሮች በጥቃቅን ነገሮች እርስ በርስ ተማሪዎች በመጡበት አካባቢ የሚጋጭ ነው። ለእኔ የሚያሳስበኝ እነዛ ናቸው። በዩኒቨርሲቲ ውስጥ በሚደረጉ አለፍላጊ ነው በአብዛኛው አውቅብን ግጭት ኦፊሻል በሆነ ወይም በሚታወቅ ግጭት አካባቢ ካልሆነ በስተቀር ከተማሪ ግቢ ውጭ ያሉት የህብረተሰብ ክፍል የትኛውም አካባቢ ቢሆን ህብረተሰቡ በእንደዚህ አይነት ነገር አስቸጋሪ ወይም ለግጭቱ ለልጆች ለተማሪዎች ችግር ፈጣሪ አይደለም። እንደውም ሰፖርት ይሆነ ነው ደጋፊ ነው የሚሆነው። ብዙ ጊዜ የሚሆነው ችግር የሚፈጠረው እዛው ካምፓስ ውስጥ ግቢ ውስጥ ነው እና ሁሉም ሰው የምንሰራው ወይም እንደ ወላጅ የምንሰራው ግቢ ውስጥ በሚፈጠሩ እርስ በርስ በተለያዩ ምክንያቶች በሚፈጠሩ ችግሮች ናቸው እና እኔ ከአካባቢው ይልቅ የዩኒቨርሲቲ ካምፓስ ውስጥ የሚፈጠረው ችግር ነው ብዙዎቻችን የሚያሳስብ ብዬ የማስበው የእኔም እምነት።
አመሰግናለሁ አቶ ብርሃኑ። ወይዘሮ አበባ እስቲ አሁን ደግሞ ስለ መፍትሄዎቹ እንነጋገር። መቼም ዘንድሮ ወላጆች የራሳቸውን ውሳኔ ወስነዋል፣ እንደያመጣጡ ሁኔታዎችን ያስተናግዳሉ። ግን ይሄ ነገር ሁሌ ሊቀጥል አይችልም። ብዙ ወላጆች እርሱ እንደገለጹት የግል ትምህርት ቤት ልጆቻቸውን የማስተማር አቅሙም የላቸውም። ከዛ አኳያ መፍትሄ ያስፈልጋል። ዘላቂ መፍትሄ ከመንግስትም ሊሆን ይችላል፣ ከከፍተኛ የትምህርት ተቋማት፣ ከወጣቶቹ፣ ከራሳቸው ከወላጆችም ምን መደረግ አለበት ይላሉ?
ያ እንግዲህ ያው የፋውንን አይቷል መንግስትም ያውቃል ማውቀው ነገር የለም አይደለ? ያው ከአምስት አመት ልጅ የዚህ አምስት አመት ከዚህ ጀምሯል እና አሁን ደግሞ በዛ መንገድ ልጅ የድሀ ልጆች ያሉ እነኛ እንዳይተሳቀሉ ውጤት ያላቸው ልጆች ያሉ እነሱ ጥሩ ደረጃ ከተቼዎች ናቸው እና የሆነ አንድ መፍትሄ ቢያደርግ ቁጥጥሩን እንዲያጠብቀው የዛ አካባቢ ግጭት አያስፈልግም እናንተ ተማሩ ብሎ የሚለውን እንትን አቋቁምላቸው ይማሩን በርስ በርታ ቆይ ብዬ ላለ ግን የኛ ግጭት የሀገሩ ግጭት የታወቀ ነው። እዛ ገብተው የሚጋጭ ሰላም ተሸኝቶ ሰላም ከሌላቸው እዛ ብሄር ምናምን ተፍለው ከፍተው ከተጋጩ አንዱ ለመማርና ለማደግ ይፈልጋል። አንዱ ደግሞ ወይም ዝም ብሎ ሊሆን ይችላል። ያ እንደዛ አይነቱን አይቶ ቢደብላት እንጂ ቆንጆ ነው ይላበትኝና ብንገብሮ ቆንጆ ደረጃ ቆንጆ መንገድ አስተካክሎ መንገድ እንትንግል ቢማሩልን ደስ ይለናል። እኛ እዛው ገብተው አቅም እኮ ኖሮን አይደለም አይለዩም በሞት ስንል ነው እኛ የምናስቀራቸው። ልጆቹ ደግሞ ደስተለቀን የሚሉ ናቸው። ልክ ናቸው። እና አላማ ከወረቀት እና ከፍትልቶ ጋር ተቃምቀው ዛሬ እዚህ ቦታ ሲሄዱ ምን ማለት ሲ ይከብዳል በጣም ሞራሏ ይነሳብኛል። ግን ብዙ ነገር ተወያይተን ብዙ ነገር ሚስማሚ በትንሹ ይታቃዋለ ያ ያን ስንል ነው እንጂ እኮ መቅረቱ እኮ ፈልገ ነው አለ። አሁን ኑሮን እንደፈለግን የምናደርግላቸው ያደ
ምን ቢደረግ ደህንነት ይሰማዎታል? እርስዎ እንግዲህ በቀጣይ ወይም ደግሞ ሌሎች እናቶች በቀጣይ ምን ቢደረግ ደህንነት ይሰማቸዋል?
ሀገራችን ሰላም ሆኖ ትምህርት ቤቶችን ሰላም እንደድሮ ተዘጋግቶ ትምህርታቸውን ቢማሩልን ደስ ይለናል። እንደኔ እንደናስነት እሺ ሰላም ሄደው ትምህርቱን ስራ ሆኖ ስልክ እኮ እንደመገናኘት ነው። በጆሮ ቢደማመጥም በአይን እንደታየኝ ነው። ከስልክ ማቆም የማይኖርበት አካባቢ ይኖራል። ያ ጠፍቶ እንግዲህ ምን ይሆናል? ወላጅ እንደኔ ከሆነ እኔ ቤት ውስጥ አልቀመጥም። ምን አንድ ያለቅ
ኔትወርክ መዘጋ ማለት ነው።
ማድርጎ መንግስት ተቋቁሞ ያንን ቢያረጋጋና ጥሩ ትምህርት ቢጀምር ቆንጆ ነው። ለሀገርም እንደ መንግስትም እንደ ህዝብም
እሺ አመሰግናለሁ ወይዘሮ አበባ። አቶ ብርሃኑስ መፍትሄ ይሆናል የሚሉት ምንድን ነው? ከወላጆችም ከተማሪዎችም ከመንግስትም
እንግዲህ የአንበሳውን ድርሻ መውሰድ ያለበት መንግስት ነው። የዛን አካባቢ ጸጥታ ማስተካከል እንጂ በሚናወረው ቀልድ በቀላል ባይሆንም የዛን አካባቢ ለተማሪዎች ለመማር ለአስተማሩ ማስተማሩ ምክንያታዎች መፍጠር የመንግስት ድርሻ ነው። ጸጥታ በመንግስት ስለሆነ ከዛ ቀጥሎ ያለው የዩኒቨርሲቲው ማህበረሰብ የካምፓሱ ነው። እሱም በተመሳሳይ የካምፓሱ የተማሪዎችን ደህንነት የማስጠበቅ ኃላፊነት ይኖርበታል። ኢኳል ኢምፖርታንት ወይም እኩል ደግሞ የሚሆነው ወላጆች ናቸው። አሁን ወላጆች እኛ ያስተማርናቸው ልጆች ምን አይነት ተማሪዎች ናቸው ወደ ዩኒቨርሲቲ ካምፓስ የሚሄዱት? ጸጥታ፣ ሰላም መማር፣ በሰላም መማር፣ ሰላም ፍቅር ማስተማር የእያንዳንዳችን ኃላፊነት ነው። ሴት ብቻ አይደለም ትልቅ ብዙ አማራጮች አሉ። ልጆች ሊያድጉባቸው ሴት አለ፣ ወላጅ አንድ ትልቅ ነው፣ የእምነት ተቋማት አሉ። በእነዚህ አይነት ሁሉ እነዚህ ሳያልፍ ሳይነካ የሚያልፍ ተማር የለም ከአንድ ሁሉ የወላጆችን ትልቅ ድርሻ አለበት። ግጭቶች በተለያዩ ምክንያቶች ሊመሰል በሰላም ነገር መጋጨት ይቻላል፣ ግን አንደኛው ግጭትን እንዴት ኦቨርካም እንደሚደረግም ማስተማር ይኖርብናል። መማር አለባቸው። አንዱ ገብቶ ቢመጣ ያኛው ሌላው እንዴት ቶለሬት አድርጎ ወይም ተቋቁሞ ግጭትን አላስፈላጊ ንትርክን መቋቋም እንደሚችል ማስተማር በስነልቦና ማነጽ የወላጆችን ኃላፊነት ነው። እና እንደዚህ አይነት ሲተጋገዝ ነው ምንም እንኳን ትልቁን ነገር መንግስት ላይ እንደምንጥለውም የወላጆችም ኃላፊነት ትልቅ ኃላፊነት ነው። ወደው ሲማሩ አንድ አካባቢ ለምሳሌ የምኖርበት አካባቢ እዚህ ተምሮ ሃይስኩሉ ምን ጨርሶ እዚህ ዩኒቨርሲቲ ከሚማር ሌላ ቦታ ቢሄድ አካባቢን ኤክስፕሎር ያደርጋል ወይም ቱሪዝም ነው በርካታ ነገሮችን አካባቢ ይማራል። የዛን አካባቢ ባህል ምን እንደሆነ ራሱ በርቀት የሚሰማውን ነገር የዛ አካባቢ ነዋሪ ምን አይነት ሰው እንደሆነ ብዙ ነገሮችን የሚማርባቸው አማር እንደውም ጥሩ ነገሮች ቢሆን ሰዎች እኔም በሚማርበት በነበረበት ሰዓት አሁንም ብዙዎቹን ወንድ ልጆች ከሌላ ቦታ ከተማሩበት ውጭ ሄደው መማር ይፈልጋል። እነዚህ ነገሮች እስካሚ ድረስ እና አንዱ ከአንዱ ሲሄድ ሲቀያየር ነው ብዙ ነገሮችም እንደ ሀገርም ሀሳቦች የምንለዋወጠው እንደ ሀገር የምናየው አንድን አካባቢ ሌብል አናረግም ወይም ዝም ብለን እንዲህ አይነት ነው የሚል ነገር ሁሉ እናጣለን። እዛ ቦታ ስንሄድ የምናየው ተለይ ሊሆን ይችላል እና ወላጆችን ወደዛ እንዲሄዱ ተምረው ችግሮችን ኦቨርካም አድርገው እንዲማሩ ማድረግም ጥሩ ይመስለኛል። በእኔ አመለካከት ወይም አስተያየት ልጆች ከቤተሰቦቻቸው ብቻውን ጊዜ እንዲኖሩ ማድረግም የሎጂስቲክ ስለታቸው ከሌላው ታሪካው እንዳይማሩ ኮንፊደንስ ወይ ደግሞ የሎጂስቲክ ኤንቫይሮንመንት ተቋቁመው እንዳይቻችሉ አይፈቅድላቸውም። መለማመድ ያለባቸው የሚልነት ያለኝ
እውነት ነው። አቶ ብርሃኑ እጅግ አመሰግናለሁ። ያለኝ ሰዓት ተጠናቋል። ሁለታችሁም እንግዶቼ ወይዘሮ አበባ ዘነበ ከድሬዳዋ የሴት ልጅ እናት ናቸው። አቶ ብርሃኑ መላክ ከባህር ዳር የወንድ ልጅ አባት ናቸው። ስለውይይታችንና ስለነበረን ሰዓት ቆይታ እጅግ አብዝቼ አመሰግናለሁ። እሺ፣ ደህና አምሹ። አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። በደቡብ አፍሪካ በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ለመጀመሪያ ጊዜ እየተካሄደ ያለው የሰላም ንግግር ሁለት አመት ለሚጠጋ ጊዜ የዘለቀው ጦርነት እንደሚቆም ተስፋ አጭሯል። ወደ ውይይቱም ሆነ ወደ ትግራይ ክልል ምንም አይነት የመገናኛ ብዙሃን እንዲገባ ባይፈቀድም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማህበረሰብ ከፍተኛ እልቂት ያስከተለው ግጭትን ማስቆም የሚችል ስምምነት ላይ እንደሚደረስ ተስፋ ያደርጋሉ። በደቡብ አፍሪካ የምትገኘው ዘጋቢያችን ሊንዳ ጊፍታሽ አሰናዳችውን ዘገባ ስምኝሽ ቆየ እንደሚከተለው ታቀርብልናለች።
ጆሃንስበርግ በሚገኘው ንግስት ሳባ የኢትዮጵያን ምግብ ቤት የፖለቲካ ልዩነት ሳይለይ ሰዎች ምግብ ይመገባሉ፣ ባህላቸውንም ያወድሳሉ። ከሁለት ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በሰሜን ኢትዮጵያ የእርስ በርስ ጦርነቱ ሲቀሰቀስ የምግብ ቤቱ ባለቤት የሆነው ወንዱ ተስፋዬ ከባድ ድንጋጤ እንደፈጠረበት ይናገራል።
Was very surprised for me, but what happened was I hope this war has to be
ያልተበከስ ክስተት ነበር። ይሁን እንጂ የጦርነት ማብቂያ እንደሚበጅለት ተስፋ አድርጋለሁ። እናም በሀገሪቱ ሰላም እንደሚሰፍን አምናለሁ።
የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ቁጥሩ ከ5.2 ሚሊዮን በላይ የሚሆን ህዝብ ለረሃብ መጋለጡን ሲያስታውቅ ጦርነቱ እንዲቆም በሚል ዓለም አቀፉ ማህበረሰብ የሚያደርገው ግፊት በከፍተኛ ደረጃ ጨምሯል። በአፍሪካ ህብረት መሪነት በሁለቱ ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር ባለፈው ሳምንት በደቡብ አፍሪካ ጀምሯል። የሰላም ንግግሩ ለጦርነቱ ማብቂያ ሊበጅ ይችላል የሚለው እይታ ተስፋን ጨምሮ በውጪ በሚኖሩ በርካታ ኢትዮጵያውያን ዘንድ ተስፋ አሳድሯል።
I'm expecting right now what's going on in Ethiopia to have some kind of peace agreement in the country.
አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። እዚህ ደቡብ አፍሪካ በርግጥ በጣም ትልቅ የኢትዮጵያ ማህበረሰብ አለ። በአንጻሩ የአፍሪካ ህብረትም በዚህ ጉዳይ ላይ ብዙ ተሳትፎ እያደረገ ነው።
በዌስተርን ኬፕ ዩኒቨርሲቲ እንደሚያስተምሩት ናምህላማት ሻንዳ ያሉ የፖለቲካ ተንታኞች በአህጉሪቱ ለሚከሰቱ ግጭቶች አፍሪካ መር መፍትሄ ይበጃል በሚለው ይስማማሉ።
I think it stopped being an internal conflict with the introduction of Eritrean forces.
እኔ እንደሚመስለኝ ሌሎች የቀጠናው ኃይሎች ሲገቡበት የሀገር ውስጥ ግጭት መሆኑ ያቆመ ይመስለኛል። በጦርነቱ መጀመሪያ ሰሞን በሺዎች የሚቆጠሩ ስደተኞች ወደ ጎረቤት ሀገር ሱዳን ሲሰደዱ ተመልክተናል። ያ በራሱ ግጭቱን የቀጠናው ግጭት ያደርገዋል፣ ምክንያቱም ሱዳኖችም ገብተውበታልና።
ኢትዮጵያ በስራት እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ.ም ምረት አገሩን ጥሎ ወደ ደቡብ አፍሪካ እንዲኮበልልና የንግድ ስራውን ከዚያ እንዲጀምር ያደረገው በኢትዮጵያ የነበረው ያለመረጋጋት አንዱ መሆኑን ይናገራል። ይህ ያሁኑን የግጭት ሁኔታ መከታተል ለርሱ በእጅጉ አዳጋች እንደነበር የሚናገረው ኢዮብ ካለበት ብዙም ባልረቃ ስፍራ እየተካሄደ ያለው የሰላም ንግግር ሲሰማ ጭንቀቱ ቀለል እንዳለለት ያስረዳል።
has influence in the rest of African countries.
ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ። እናም ይህ ትክክለኛው ቦታ ነው ብዬ አምናለሁ። ይህን ንግግር ለማስተናገድ ከደቡብ አፍሪካ የተሻለ ሌላ ሀገር አይታየኝም።
እንደ ማትሻንዳ ያሉ ባለሙያዎች ግን በመካሄድ ላይ ያሉት ንግግሮች ሰላምን ለማምጣት ለሚደረገው ረጅም ሂደት የመጀመሪያ እርምጃ ብቻ መሆኑን ያስጠነቅቃሉ።
I think this meeting is really not negotiations to end the conflict but to agree on
እንደሚመስለኝ ይሄ ስብሰባ እንዴት ድርድሩ ግጭቱን እንደሚያስቆም ሳይሆን በምን ላይ መደራደር እንዳለባቸው ለመስማማት ነው። ሁለቱም ወገኖች በአስቸኳይ ግጭቱን ለማቆም ወደ ትግራይ ያላቋረጠ እርዳታ እንዲገባና በመሳሰሉት እንዲስማሙ ለማድረግ እነዚህ መሰረታዊ ነገሮች ብቻ ናቸው።
እስካሁን ስለንግግሩ ምንም አይነት መረጃ አልተሰጠም። ይህ ማለት ለጊዜው በሀገር ውስጥም ሆነ በውጭ ሆነው የሰላም አዋጅ መስማት የሚመኙ ኢትዮጵያውያን መጠበቅ አለባቸው።
በመቀጠል ደግሞ የምንሻገረው ወደ ኬንያ ነው። የኬንያ መንግስት የዘረመል የተሻሻሉ ቅይር ዘሮችን በተመለከተ የጣለውን ህግ ካሻሻለ በኋላ የሀገሪቱ ሙዚየሞችና አጋሮች የሀገር በቀል ዘሮችን በመንከባከብና በማስተዋወቅ ላይ ይገኛሉ። ሙዚየሞቹ ሀገር በቀልና ተፈጥሯዊ ዘሮች በተለይም ደግሞ በልውጥ ዘር ወይም ደግሞ ጂኤምኦ በተሰኙ ቅይር ዘሮች እየተተኩና እየጠፉ ይገኛሉ ሲሉ አስጠንቅቀዋል። የቪክቶሪያ አሙንጋ ዘገባ ቀጥሎ ይቀርባል።
በኬንያ በዘረመል የተሻሻሉ እጽዋትና እንስሳት ላይ ተጣለው ገራ ከተነሳ በኋላ በተመዘክሮችና ገበሬዎች በተፈጥሮ የሚገኙትን የህል ዘሮች ጠብቆ ለማቆየትና ለማስተዋወቅ በመረባረብ ላይ ናቸው። ቀጠናው በከፋ ድርቅ ተመቶ ባለበት በዚህ ወቅት መንግስትና አንዳንድ ገበሬዎች የተሻለ ምርት ሰጠናል ባሉትና በዘረመል በተዳቀሉት የህል ዘሮች የተነሳ በተፈጥሮ የሚገኙ ዘሮች አደጋ ላይ ናቸው ሲል በተመዘክሩ ስጋቱን ይገልጻል። በኬንያ ብሔራዊ በተመዘክር በቅርቡ በተካሄደ አውደ ርዕይ ላይ ከተሳተፉት ውስጥ በርካቶቹ ገበሬዎች ሲሆኑ ልዩ ልዩ በተፈጥሮ የሚገኙ የህል ዘሮችን ለእይታ አቅርበዋል። አዘጋጆቹ እንደሚሉት አውደ ርዕዩ የተሰናዳው እንደ በቆሎ ያሉና በዘረመል የተዳቀሉ የህል ዘሮች ተቀባይነታቸው እያደገ በመጣበት ወቅት ሀገር በቀል ዝርያዎች መኖራቸውን ለማስተዋወቅ ነው። ፓትሪክ ማውንዱ በቤተ መዘክሩ ተመራማሪ ናቸው።
ሜይዝ ኢዝ ኤ ስቴፕ ኦፍ ፉድ ኢን ኬንያ አንድ ኢን ኬንያ ዊ ሃቭ ትራዲሽናል
በቆሎ በኬንያ አዘውትረን የምንመገበው የምግብ አይነት ነው። በተፈጥሮ የሚገኝ የበቆሎ ዘር ነው ያለን። ብቻ ጥቁር አንዳንዴም ሰማያዊ ሁሉም አይነት ቀለም ያለው በቆሎ አለን። ባህላቸውን ጠብቀው ባቆዩ ማህበረሰቦች ውስጥ ታገኛለሽ።
ከአንድ ወር ገደማ በፊት የኬንያ መንግስት በዘረመል በተዳቀሉ ዘሮች ላይ የተጣለውን የ10 ዓመት እገዳ አንስቷል። በአካባቢው ያለው ድርቅ የምግብ ዋስትናን አደጋ ላይ በመጣሉ እገዳውን ማንሳቱ ምርትን ለማሳደግና የምግብ ዋስትናን ለማረጋጋት ይረዳል ብሎ ተስፋ ያደርጋል። የሀገር ውስጥ የተፈጥሮ ዘሮችን የሚደግፉት በበኩላቸው እገዳውን ማንሳቱ የዘሮችን መደበላለቅ ስለሚያስከትል ለዘመናት የነበሩትን የተፈጥሮ ዘሮች እንዲጠፉ ያደርጋል ባይ ናቸው። አን ማይና በኬንያ የብዝሃ ህይወትና የህይወት ደህንነት ማህበር አስተባባሪ ናቸው።
When you look at the smallholder farmer in Kenya, they grow in small
በኬንያ አነስተኛ አምራች የሆኑ ገበሬዎች በትናንሽ መሬት ላይ ነው የሚያመርቱት። በተለይ በቆሎን የተመለከተን እንደሆነ የርክበ ብናኝ ዙር አለ። ገበሬዎቹ ከአካባቢያቸው ውጪ ያለው እርክበ ብናኝ ወደ እነርሱ ማሳ መምጣቱን መከላከል አይችሉም።
በዚህም የተነሳ ባለስልጣናት ገበሬዎቹ አገር በቀል ዘሮችን እንዲጠብቁ በማበረታታት ላይ ናቸው። ሳሙኤል ድሪቱ 200 ከሚሆኑትና በፕሮግራሙ ከተካፈሉት ገበሬዎች አንዱ ናቸው። ከ500 በላይ የሚሆኑ የተለያዩ ዝርያዎችን በማሳቸው በመንከባከብ ላይ ይገኛሉ። ለርሳቸው የምግብ ጥራት በዘረመል በማዳቀል ከሚገኘው የምርት መጨመር ይበልጥባቸዋል።
Food security is just you have food. You don't know where it's coming from. You don't know how it has been grown.
የምግብ ዋስትና ማለት ምግብ አለሽ፣ ነገር ግን የት እንደተመረተ አታውቂም። በምግብ
ተመልካቾቻችን የማክሰኞ ምሽት መስተናግዳችን እዚህ ላይ ተጠናቀቀ። ስናስተናግዳችሁ የምሽነው ኤደን ገረመው፣ መስተናግዶን የመራው ኤልያስ አስማረ፣ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁ በፌስቡክ ገጻችን በአማርኛ ላይ ለጋፊና ዘያላችሁ አድርሱን። የዛሬን እዚህ ላይ ፈጸምን። ደህና ደሩ።